ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ጀምረው አሁን ልክ አዲስ ነው ልክ እንዳልከው እና በኦንላይን ዌብሳይት ላይ ቡክ አድርጉ የሚለውን ስላልተለመደ እሱ ማስለመድ ነበረ።
የሰማችኋት ፊደል ትዊተር የተሰኘ ትምህርት አጋዥ አውታር መስራችና ዋና ስራ አስኪያጅ የሆነችውን ሰላማዊት አለሙን ነው። ሰላማዊት ዛሬ ምሽት ትምህርት ፈላጊዎችና አስጠኞችን ስለሚያገናኘው ልዩ አገልግሎት ትነግረናለች።
ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚህ ጋር አዎ መስክሬያለሁ ውሸቴን የመሰከርኩት።
ወይዘሮ አልፈነሽ ወንድማገኘው ናቸው። እሳቸው የባህላዊ ፍርድ ቤት ተገልጋይ ናቸው። ኢትዮጵያ ባህላዊ የፍርድ አሰጣጥ መንገዶችን ከዘመናዊ ጋር ለማጣጣም ጥረት ጀምራለች። ስለዚህ ጉዳይ በምሽቱ የሚናገር ዘገባ አለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራለው። ኤልያስ አስማረ ደግሞ የድምጽና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? ተሻሽሎ በተሰራ ፈንጂ አማካኝነት በደቡብ ምዕራብ የሳህል ሀገር ናይጄሪያ 5 ወታደሮች መሞታቸውን የሀገሪቱ መከላከያ ሚኒስቴር ትላንት አሙስ አስታወቀ። መግለጫውን በብሔራዊ ሬዲዮ ላይ ያስነበበው ሚኒስቴር መስሪያ ቤቱ በቅኝት ላይ የነበሩት ወታደሮች መሳሪያውን መምታታቸውንና 5 ወታደሮች ወዲያውኑ ህይወታቸው ሳልፍ 2 ደግሞ መጎዳታቸውን አስታውቋል። እንዳታው ጎትዬ በተሰኘው ክፍለ ከተማ በታልቤሪ ክልል የተከሰተ ሲሆን አካባቢው በአብዛኛው ከኒጀር፣ ቡርኪና ፋሶና ከማሊ ጋር ግጭት የሚገባበት ነው። ምዕራባዊ ኒጀር በከፍተኛ ሁኔታ ለጂሃዲስት ጥቃት ፈጻሚዎች የተጋለጠች ሀገር በመሆኗም ዓለም አቀፍ ኃይሎች የእስላማዊ ሰርጎ ገቦችን መስፋፋት ለመታገል በአካባቢው ይንቀሳቀሳሉ። እጅግ ደሃ የሆነችው ሀገር ራሱን እስላማዊ መንግስት እያለ በሚጠራው IS እና ከቦኮ ሐራም የጸጥታ ስጋት ተጋርጦባታል ሲል AFP የዜናው ታዘግቧል። በሚሊዮኖች የሚቆጠሩ እንግሊዛውያን እየመጣ ባለው ከፍተኛ አውሎ ንፋስ የተነሳ በሚኖሩ የቃዎች ግጭት እንዲጠበቁ ያላቸውን የጉዞ ቀዶች በሙሉ ሰርዘው በቤታቸው እንዲቀመጡ የእንግሊዝ መንግስት አዘዘ። ንፋስም በደዋ የእንግሊዝ ክፍል ቀይ አየር ንብረት ማስጠንቀቂያ እንዲወጣ አድርጓል። ዩኒቨርሲቲ ተሰኘው ይሄ አሎ ንፋስ በሰዓት 145 ኪሎ ሜትር እንደሚጓዝ የተተነበየ ሲሆን ከፍተኛ የሆኑ መስተጓጎሎችና አደጋዎች እንዲሁም ጉዳቶችን እንደሚያደርስም የእንግሊዝ የአየር ንብረት ትንበያ ቢሮ አስታውቋል። ዛሬ በእንግሊዝ ከጧቱ 11 ሰዓት እስከ 3 ሰዓት በነበረው ጊዜ ውስጥም አሎ ንፋሱ በመላው እንግሊዝ 129 ኪሎ ሜትር በሰዓት ይጓዝ እንደነበረ ማወቅ ተችሏል። የሜትሮሎጂ ቢሮ ኃላፊ ፖን ባንደርሰን ባለፈው ረቡለት ከነበረውና ዱድሌ ከተሰኘው አሎ ንፋስ በኋላ ዩነስ የተሰኘው ይሄ አዲስ አሎ ንፋስ በእንግሊዝ ታሪክ ውስጥ ባለፉት ጥቂት ዓመታት ታይቶ በማይታወቅ መልኩ ማዕከላዊና ደቡባዊ የሀገሪቱን ክፍሎች ላይ ተጽዕኖ የሚያሳድር ነው ብለዋል። ኃላፊው አያይዘውም ቀይ ማስጠንቀቂያ ዞን ባንላቸው አካባቢዎች ከፍተኛ የሆነ አሎ ንፋስ በመኖሩ በሰው ህይወትና በንብረት ላይ አደጋ ሊያደርሱ የሚችሉና በአሎ ንፋሱ ሳቢያ መሬት ለቀው የሚበሩ ነገሮች ጋር መጋጨት ሊኖር እንደሚችልም የሚጠበቅ ነው ብለዋል። የዩናይትድ ስቴትስ ሴኔት ትላንት አሙስ በመጫ ሰሞን ያሉ ቀዳሚና ሁዶች ስራ እንዲዘጋ የሚጠይቀውን ህግ ላይ የመጨረሻውን ውሳኔ አስተላልፏል። ይህም ፕሬዝዳንት ጆ ባይደን የፌዴራል የገንዘብ ተቋማት ጋር ለተጓተተው ስምምነት ከተቃራኒ ፓርቲዎች ጋር የሚደራደሩላቸውን ሰዎች እንዲሹም አድርጓል። ውሳኔው 65-27 በሆነ ድምጽ የጸደቀ ሲሆን ምክር ቤቱም ባለፈው ሳምንት በቀላሉ ሊያስተላልፈው ችሏል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። ወደ ዛሬ ወደ ያዝንላችሁ ቀዳሚ ዘገባ እንሻገራለን። ፊደል ትዊተር ከአንድ ዓመት እስከ 8 ወር በፊት የተቋቋመ ትምህርት አጋዥ አገልግሎት ነው። ወጣት ትምህርት ፈላጊዎች ልምድ ካላቸው አስጠኞች ለማገናኘት እንዳለመ የተነገረለት አገልግሎት መስራች ሰላማዊት አለሙ ትባላለች። ስለ አገልግሎቱ ፋይዳና የመጪ ዘመን ግብ ለማወቅ በስልክ መስመር አግኝተናታል። አስቀድማ ስላመሰራረቱ ትነግረናለች።
ተማሪዎችን እኔ በግሌ ያስጠና ነበር ዩኒቨርሲቲ ያለው ጀምሮና የጥናት አገልግሎት በደንበኛውም በኩል ያለው ከፍተኛ ፍላጎት ነበር። በዛኛው በኩል ደግሞ ለስራ እድል ይፈጥራልና በጣም ብዙ ተመራቂዎችም ከዛም ውጪ ያሉ ተማሪዎችም ራሱ ስራ እድል ይፈልጋሉ። ማስጠና ደግሞ ማንኛውም ያለውን ቅጥ ካዳበረበት መስራት የሚችለው ስራ ነው። ስለዚህ ይሄንን ለምን እንደ ስራ እንጀምረውም ብለን አስተን ጀመርነው። ከዛ በኋላ ዌብሳይት እና ሞባይል አፕሊኬሽን ዴቨሎፕ እናደርጋለን። ምክንያቱም ጊዜው ዲጂታልም ስለሆነ በፊት ከሚሰራበት መንገድ ተጨማሪ ወይም ደግሞ የኛ የራሳችን ዩኒክ ፊቸሮችን ጨምረንበት ሞባይል አፕሊኬሽን እና ዌብሳይት ሰራን። ማንኛውም ሰው እዛ ላይ ገብቶ አስጠኚ በተማረበት የትምህርት ባክግራውንድ አስጠኚውን ሪቪው አድርገው በጾታቸው በሚኖርበት አካባቢ ከዚህ በፊት ደግሞ በተሰጣቸው ሬቲንግ ወይም ደግሞ በነበራቸው ፐርፎርማንስ ገብቶ ዌብሳይት ላይ መምረጥ ይችላል። እዛ ዌብሳይት ላይ አቴንዳንስ መያዝ ይችላሉ፣ ፈተና መፈተን ይችላሉ። አስጠኚውና ተማሪውንም ቤተሰቡም ደግሞ የልጆቹን ሁኔታና ፐርፎርማንስ እዛ ላይ ትራክ ማድረግ ይችላል።
ቱቶሪያል ነው። ዛሬ ደግሞ በማትስ የማትስ ጥያቄዎች ተገናኝተናል። የመጀመሪያው ጥያቄ ስለ ኢኩዌሽን ኦፍ ሰርክል ነው። ጥያቄያችን ምንድን ነው የሚለው ዋት ኢዝ ዘ ኢኩዌሽን ኦፍ ሰርክል።
አንድ ሰው አገልግሎቱን ለማግኘት ምን ማድረግ አለበት? የትምህርት አጋዥ ሰነዶችና መርሃ ግብሮችን በምን መልኩ ነው የሚያገኘው? መምህራንስ በአካል ነው የምታስተማሩት ወይስ ሰዎች በእያሉበት ነው? በቴክኖሎጂ በኩል የትምህርት ተቋዳሽ ነው የሚሆኑት?
መምህራን አንድ ሰው አገልግሎቱን ከፈለገ በዌብሳይታችን በኩል መጥራት ይችላል። ዌብሳይት ላይ ገብቶ fideltutorial.com ላይ የሚፈልገውን የትምህርት አይነት መርጦ የሚፈልገውን ያለ ስንተኛው ክፍል ላይ እንደሚፈልግ ሰዓቱንም መርጦ ያሳውቀናል። እንሰጣለን ወይም ደግሞ እኛ ደግሞ ደውለን ኮንታክት እናደርጋቸዋለን። አገልግሎቱ የሚወሰደው በሶስት መንገድ ነው። አንደኛው ባሉበት ሆነው መምህራን አሉ እኛ ስር ተመዝግበው ሬጂስተር ዲሆኑ በየአካባቢው ስላሉ አሁን ሙሉ አዲስ አበባ ላይ እየሰራን ያለነው ባሉበት ሆነው መምህራኑ ቤታቸው ላይ ያስጠናሉ። ሁለተኛ ኦንላይን እነሱም ባሉበት እኛም ባለንበት ሆነን ጥናት አገልግሎቱን እንሰጣለን። ሶስተኛ ደግሞ ቢሮአችን ለጥናት የተዘጋጀ ነው። መጻፍትም አሉ፣ እዛ ኢንተርኔትም ስላለ ማንኛውም ትምህርት መጥተው እኛ ቢሮ ላይ መውሰድ ይችላል። በሶስቱም መንገድ መውሰድ ይችላል።
እስካሁን የትኞቹን የትምህርት አይነቶች ለየትኛው የትምህርት ደረጃ ነው በመስጠት ላይ የምትገኙት? ከተጠቃሚዎች ያገኛችሁት ምላሽስ ምን ይመስላል?
አገልግሎታችን ከኬጂ እስከ 12 ላሉ ትምህርት ተማሪዎች አካዳሚክ ሰፖርት ወይም ደግሞ በትምህርታቸው ድጋፍ ቤት ለቤትም ኦንላይንም እንሰጣለን። ተጨማሪ ደግሞ ኮምፒውተር ትምህርቶችን የፕሮግራሚንግ ቋንቋና ግራፊክስ ዲዛይኖች እናስተምራለን። ከዛ ውጪ ደግሞ የኢትዮጵያን ቋንቋ ደግሞ ኢትዮጵያን ሂስትሪ ሌላም ደግሞ ኢትዮጵያ ውስጥ ያሉትን ቋንቋዎች ኢንተርናሽናል ቋንቋዎችንም እናስተምራለን። ከሰው ያገኘነው ምላሽ ጥሩ ነው። የትምህርት እገዛም በደንብ ነው እየሰራንበት ያለነው። ተጨማሪ ደግሞ አሁን ዲያስፖራ ኮሚኒቲው ከሀገሩ ርቆ ባለበት ጊዜ ልጆቹ አማርኛ የማይችሉ የኢትዮጵያን ሂስትሪ የማያውቁ ይኖራል። ምክንያቱም እዛ ባሉበት ሀገር አገልግሎቱ ስለሌለ ለዲያስፖራም ኮሚኒቲ አሁን ኢትዮጵያን ቋንቋና ኢትዮጵያን ሂስትሪ እያስተማርነው። እሱ ምላሹ ጥሩ ነው። በደንብ ኦንላይን ነው፣ ባሉበት ሆኖ እኛም ባለንበት እያስተማርነው። ስለዚህ አገልግሎቶቹ ቆንጆ ናቸው። ቢሮአችንም ላይ የሚሰጡትን አጋዥ ትምህርቶች በግሩፕም በግልም ቋንቋም ኮምፒውተርም እናስተምራቸው ጥሩ የሄደ ነው። ቆንጆ ነው። እስካሁን
ከተደረገ ደግሞ ኢኩዌሽን ኦፍ ላይን ነው የሚለው። ዋት ኢዝ ዘ ኢኩዌሽን ኦፍ ላይን ዳት ፓሰስ ቱ ዘ ፖይንት 11 ኤንድ ኢዝ ፓራሌል ቱ ዘ ላይን CY ማይነስ X ኢኳል ቱ 1 ሲን ቴክ ኢት ፎር ዘ ማርክ ዘባ።
ዌብሳይታችሁን ሳስስ ተልኳችሁ እንከን ያለበትን የትምህርት ስርዓት በእንግሊዝኛው ዲስፋንክሽናል ኤጁኬሽናል ሲስተም ብላችሁታል ማገዝ እንደሆነ ጽፋችኋል። በምን መልኩ ነው አውታራችሁ ይሄን ኃላፊነቱን የሚወጣው? የትኞቹን የትምህርት ስርዓቱን ክፍተቶችስ ነው ለመሙላት እየጣራችሁ ያላችሁት?
አንደኛው ልክ አምሳኛ ከነበረንም ልምድ ስንነሳ ተማሪ ሁሉም ሰው እኩል አይደለም። ልጆች ለምሳሌ እኩል ተረዳና አስተማሪ ያስረዳውን እኩል ፐርፎርም አርግ ወይም ደግሞ ባለ ስኪል አውትሻይን አርግ ለማለት ብንልም አይችልም ተማሪውና። አምሳሌ እኛ ለምሳሌ እኛ ጋር ትምህርት መዳረስም ጥሩ ነው፣ ቆንጆ ነው። እንደዛ ሆኖ ግን ሳለ በቁጥር ግን በብዛት የሚሰጠው ትምህርት ሁሉንም ተማሪ ፖቴንሻሉን አውጥቶ መድረስ ያለበት ቦታ እንዲደርስ አያደርገውም። ስለዚህ እነዚህ ፕራይቬት ቱቶሪንጎች ወይ ደግሞ ፒር ቱ ፒር የሚባሉ ቱቶሪንጎች ጥቅማቸው ተማሪዎች ያላቸውን አቅም በእነሱ ፔስ አስረድተን መድረስ የሚችሉበት ቦታ ወይም ደግሞ ትክክለኛ ፖቴንሻላቸውን ተጠቅመው መስራት የሚችሉበትን ነው። እና ትልቁ ጋፕኛ ነው ያደረግነው እሱ ነበረ። እሱን ነው ከቨር ለማድረግ እየሰራን ያለና። በተጨማሪ ደግሞ አሁን የተለያዩ ገቨርንመንት ትምህርቶች ላይ ቢሎ አቬሬጅ ፐርፎርም ያደረጉ ተማሪዎች አሉ። ይሄኛውም በተለያየ ምክንያት ነው የመጣው እና እነሱንም አካዳሚክ ሰፖርት እኛውም ከዩኒቨርሲቲ ተማሪዎች ከአዲስ ዩኒቨርሲቲ ተማሪዎች ጋር እየሰራን ነው። በተጨማሪ ደግሞ የተለያዩ ዲግሪ ያላቸው ተማሪዎችን ጋር ነው እየሰራን ያለ ነውና በእነሱም በኩል ገቨርንመንት ትክክለኛ ላይ ያሉትን ይሄንን የአካዳሚክ ላይ ዝግ ያሉ ተማሪዎችን አግዘን መድረስ እንችልበታ እንዲደርሱ በፕራይቬት ትምህርት ደግሞ ከቨር የማይደረጉ ኮርሶችም አሉ። እነሱንም ደግሞ እኛ እንደ ተቋም እየሰጠን ያለ ነው።
የጀመራችሁት አውታር ከሞላ ጎደል ኢትዮጵያ ውስጥ ያልተለመደና አዲስ መስክ እንደመሆኑ መጠን የገጠሟችሁ ፈተናዎች ምንድናቸው? በምን መልኩስ ነው እየተወጣችኋቸው የምትገኙት?
ስራውን ስንጀምረው አሁን ለቃ አዲስ ነው ልክ እንዳልከውና በኦንላይን ዌብሳይት ላይ ቡክ አድርጉ ሚለውን ስላልተለመደ እሱ ማስለመድ ነበረ ትንሽ ከባዱ ነገርና ያልተለመደ ነገር ማስለመዱ ነው ችግር የነበረው። እኛ ሀሳቡን አስበን እንደጀመርነው ያን የሚሆኑ ምላሽ ይኖራል ብሎ ብዙ ሰው ይጠብቃል አሁንና ሰው ጋር ማስለመዱ በየቦታ ሄዶ ፕሮሞት ማድረጉ ይገጠመን እሱ ነበር። ከዛ ግን ከሰው ደግሞ ምላሽ እየተቀበልን ራሳችንን እያስተካከልን ወደ ኮሚኒቲ የምንገባበትን መልክ በየቀኑ እኛ ማህተን እያሻሻልን ነው ምላሽ እየተቀበልን ያለውን የሰውን ማስተካከል ያለብንን እየተካከልን እስካሁን ድረስ ነበር።
ሰላማዊት አንቺ ወጣት ነሽ፣ በመርሃ ግብሩ ግንባታ ላይ ተሳተፉ ሌሎችም ግለሰቦች እንዲሁ ወጣቶች ናቸው እንዲሁ ስመለከታችሁ። በአመታት ውስጥ ይህ ፊደል ቲዩቶሪያል የተሰኘው አውታር ምን ደረጃ ላይ ደርሶ ማየት ትፈልጋላችሁ? ምንድነው የመጪ ዘመን ህልማችሁ?
ትልቁ ህልማችን አሁን የሚሰራንባቸው ነው የጀመርናቸው ስራዎች አሉ። በቃ ሙሉ ኢትዮጵያ ላይ መዳረስ ነው። አሁን አዲስ አበባ ላይ ነን። አዲስ አበባ ላይ በአንድ ብራንች ነው እየሰራን ያለነው። ሙሉ አዲስ አበባ ላይ ብራንችስ ማድረግ ብዙ ብራንች መፈት እንፈልጋለን። ሙሉ ኢትዮጵያ ላይ መዳረስ እንፈልጋለን። በጣም አፎርደብል በሆነ ኤጁኬሽናል ፕሮግራሞች ነው ወይም ደግሞ የትምህርት ፕሮግራሞችን ሙሉ ኢትዮጵያ ላይ ማዳረስ እንፈልጋለን። የጥናት ተቋማት ለመገንባትም ሐሳብ አለን። እነሱ አሁን እየጀመርነው አንድ ኢለርኒንግ ፕላትፎርም አለ። እሱ ሰው አዲስ አበባም ቢሆን ባህር ዳርም ቢሆን ሶማሌም ቢሆን ማንኛውም ኢትዮጵያ ክፍል ላይ ቢሆን ያለውን የኤጁኬሽናል ማቴሪያሎች መጠቀም እንዲችል በጣም አፎርደብል በሆነ ዋጋ መማር እንዲችል ነው እየሰራን ያለነው። እዚህ ትምህርትን በረንት እውቀትን ትምህርት ማለት የአካዳሚክስ ብቻ ሳይሆን ማንኛውንም እውቀት ወደ ኢትዮጵያ ላይ ማስፋፋት ከዛም አልፎ ደግሞ ከኢትዮጵያም ውጪ ኢትዮጵያዊነትን ኢትዮጵያን ቋንቋ ኢትዮጵያ ይዘት ያላቸው ትምህርቶችን ሙሉ ለሙሉ ዓለም ላይ ማስፋፋት እንፈልጋለን።
ሰላማዊት ዓለሙ ፊደል ቱቶሪያል የተሰኘው ትምህርት አጋዥ መርሃ ግብር ዋና ስራ አስኪያጅና መስራች ነሽ። በነበረን ቆይታ በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ እመኝላችኋለሁ።
እኔም አመሰግናለሁ አክብራችሁ ስለጠራችሁ።
ከታተ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አንድ አጭር መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ባህላዊ የፍርድ አሰጣጥ መንገዶችን ከዘመናዊ ጋር ለማጣጣም እየጣረች ይገኛል። ከማሳያዎቹ መካከል አንደኛው ባለፈው ዓመት በኦሮሚያ ክልል የተቋቋመው ባህላዊ ፍርድ ቤት ነው። ፀሐይ ዳምጠው በቀጣይ ዘገባዋ ስለ ፍርድ ቤቱ ትነግረናለች።
ችልጅ ንብረቷ ነው የጠፋው። ቴሌቪዥን ጠፍቶባታል፣ ሞባይል ጠፍቶባታል። ተች ሞባይል በብር ደረጃ 5000 ብር ከቤት ወስደውብኛል ብላ እናንተን ነው የጠረጠረችው። እናንተ ልናችሁ ማንሳት ብቻ መውሰድ ብቻ አይደለም፣ በጆሯችሁ ሰምታችሁ እንኳን እዚህ መሀላ ላይ ከመሀላችሁ የምታውቁት ነገር ካለ ከደበቃችሁ አላነሳውም በዚህ አልነካውም ብለህ የምታመልጥበት ጉዳይ የለም። ይሄ አጥንት ባዶውን ነው ያለው፣ ራቁቱን ነው ያለው። እንደዚህ ራቁቱን ያስቀረኝ እንደዚህ እንደ አጥንት ባዶ ያስቀረኝ ከሰውነት ተራ ያወጣኝ ብሎ ነው የሚምለው።
በኦሮሞ ገዳ ስርዓት ውስጥ ሽምግልና ትልቅ ቦታ የሚሰጠው ነው። በየአካባቢው በማህበረሰቡ አባላት መካከል ጥልስ ኖር ችግር ሲፈጠርና አለመግባባት ሲከሰት በሀገር ሽማግሌ በሽምግልና መፍትሄ እንዲያገኝ ይደረጋል። ይህ ባህላዊ እሴት በተደራጀ አኳን ስራውን ለማስቀጠል የኦሮሚያ ብሔራዊ ክልላዊ ምክር ቤት ጨፌ ኦሮሚያ በ2013 ዓ.ም ተመረጠ። በቀበሌና በወረዳ ደረጃ ተቋቁመው የፍርድ ቤት ስራ በባህላዊ መንገድ እንዲሰሩ በአዋጅ ተነገገው። አባገዳ ከተማ ሆርዶፋ በአቃቂ ወረዳ ጎግቻ ቀበሌ ባህላዊ ወረዳ ፍርድ ቤት ሰብሳቢ ናቸው። ይህ ችሎት ወይም ጋዲሳ ምን አይነት ጉዳዮችን እንደሚመለከት ሲገልጹ፣
እኛ ምናየው ጉዳይ ይሄንን ነው ብለን ምን ለየው ጉዳይ ነው። ማንኛውም ጉዳይ እኛ ጋር ከመጣ እኛ ለማስታረቅ ነው አላማችን። አንድና አንድ ግባችን እርቅ ነው። እዚህ ቤት የገባ ሰው መጨረሻ ሁለቱም አሸናፊ ናቸው። የተከሰሰው የከሰሰውም አሸናፊ ነው። ለምን እውነት ነው እዚህ ቦታ የሚፈለገው? ያንን ግራና ቀኝ ካየን በኋላ ቅድም እንደተመለከታችሁት ሴትዮዋ ቴሌቪዥን ሳምሰንግ ሞባይል 5000 ብር ከቤቷ ጠፍቷል። የምትፈልገው ምንድን ነው እያለች ያለችው፣ እኔ እውነቱን ካገኘው ስለ ገንዘቡ አይደለም እውነቱን ነው የምፈልገው። በብዛት ሰው ምንድን ነው የሚረካው? እውነት ነው የሚረካው። ስለዚህ ያንን እውነታ ካወጣን በኋላ ትልቅ ጸብ በቃ እዚህ እንኳን መስማማት ካልቻሉ በኋላ ከቻልን በአንድ ቀን ካልቻልን ደግሞ በሁለተኛው ቀን አረጋግጠን ያንን ቤተሰብ ሰላም አድርገን ነው የምንለየው።
በአቃቂና ዱከም ከተማ አካባቢ የሚገኙ የባህላዊ የወረዳ ፍርድ ቤቶች የአገልግሎት አሰጣጥ ባየንበት ወቅት ወይዘሮ ኢልፍንሽ ወንድማገኝ ለፍርድ ቤቱ አቤቱታ አቅርበው ጉዳዮቹን ከሚከታተሉ ግለሰቦች መካከል ናቸው።
ፍርድ ቤት በላይ አገልግሎት ይሰጣል። ፍርድ ቤት የተካደ ነገር ሁሉ እዚህ በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚህ ጋር አዎ መስክር ያለው ውሸቴን የመሰከርኩት ብለው እምነት ይሰጣሉ። ቤት የተካካደ መሬት የተካካደ ሁሉ በሐሰት የተካካደውን ሁሉ እያስመለሱ ናቸው። እያስመለሱ ስለሆነ በጣም ምንም ነፃ አገልግሎት ነው የሚያገለግሉት። በጣም ደስተኛ አገልግሎት ነው የሚያገለግሉት። እኛ ከፍርድ ቤት ከፖሊስ ጣቢያ በላይ ወደዚህ ነው የምንመጣው።
አቶ ሲሳይ ግዛው በፍርድ ቤቱ ከሳሽም ሆነ ተከሳሽ እኩል አሸናፊ ሆነው ፍትህ ያገኛሉ ሲሉ ተናግረዋል።
ፍትህው ከሰው ጋር ከብት ገዝቶ ስለካደ እዚህ ወደ 170,000 መልሶልኛል በእነሱ አማካኝነት ማለት። አሁንም ትንሽ ገዛ 1,400 ብር ያልተባመን ነው ወሰድክ አልወሰድክ የምለው ላይ መጥቼ እሱን ልንተባመን ነው የመጣ ነው። አሁን አገር ሽማግሌ ላይ
ይህ የባህላዊ ወረዳ ፍርድ ቤት በወረዳው ስራ ከጀመረ ወዲህ ከ130 በላይ ጉዳዮች መፍትሄ አግኝተዋል በማለት አባገዳ ከተማ ሆርዶፋ ተናግረዋል። በሌላ በኩል በወረዳውና አካባቢዎቹ ላይ ስራ የጀመሩ እነዚህ ፍርድ ቤቶች ችግርም እየገጠማቸው መሆኑን ገልጸዋል። በዚህ ዙሪያ የወረዳው መደበኛ ፍርድ ቤት በቅርበት እየተከታተለ መሆኑን የአቃቂ ወረዳ ፍርድ ቤት ፕሬዝዳንት አቶ ሹማሜ ታደሰ ተናግረዋል።
ቻለን የምናደርገው ድጋፍ አንደኛ የክሎት ማስጨበጫ ፍርድ ቤት ከሆኑ በኋላ እና ፍርድ ቤት ከሆኑ በፊት የነበሩት አሰራሮች አንዳንድ የተለዩ ነገሮች አሉ። ፍርድ ቤት ከሆኑ በፊት እንደ ባህል ሽማግሌ ስለሚሰሩ የእርቅ ስራ ነው በብዛት የሚሰሩት፣ ብዙ አስገዳጅነትም የላቸው። አሁን ግን በዚህ ውሳኔ ብዙ አስገዳጅነት አላቸው፣ በህግም እውቅና ስላገኙ ማለት ነው። ለምሳሌ አንድ ውሳኔ ሰጥቶ የማይፈጸምላቸው ከሆነ ከዚህ በፊት በቀበሌ በፖሊስ እንደዚህ ድጋፍ እየጠየቁ ነው ሲያስፈጽሙ የነበረው። አሁን ግን ቀጥታ አዞ እንዲያስፈጽሙ ማድረግ ይችላሉ። ካልሆነም ደግሞ የወረዳ ፍርድ ቤት እንዲያስፈጽምላቸው ቀጥታ ደብዳቤ ጽፎ መጠየቅ ይችላሉ ማለት ነው። የእነሱ ውሳኔ ከሌላው ፍርድ ቤት ከሰጠው ውሳኔ ጋር እኩል ነው ማለት ነው። እንደዛ ነው የሚታየው። የጠንከር ይላል ከበፊቱ የተሻለ ነው ማለት ይቻላል ማለት ነው። ሌላው ደግሞ እኛ የምንሰጠው ድጋፍ አንዳንድ ለእነሱ ግልጽ ያልሆነ ነገር በዛ አዋጅ የተቀመጠው በአዋጁና በደንቡ የተቀመጠውን ግልጽ ያልሆነ ነገር ይጠይቁናል። እኛ ደግሞ ግንዛቤ ማስጨበጫ ፕሮግራሞች አለን። ከነሱ በአካልም መተን ጠይቃቸዋለን እንጠራቸዋለን እነሱ በስልክም በአንዳንድ ነገርም እንወያያለን እንደዛ ነው እንሰራው ማለት ነው።
እነዚህ የወረዳ ባህላዊ ፍርድ ቤቶች የህብረተሰቡን እንግልት ለማስቀረትና በሽምግልና ችግሮችን ለመፍታት የሚያደርጉት ጥረት ውስጥ እያጋጠማቸው ያለውን የባጀት ችግር ለመፍታት እየተሰራ ነው ሲሉ የዱከም ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ቦኪኒ ደክሳ ተናግረዋል።
ከተማችንም ይህን ባህላዊ ፍርድ ቤት ለማገዝ የተለያዩ ነገሮችን እያደረግን እንገኛለን። የባህልና ቱሪዝም ከከተማው ምክር ቤት ጋር በመሆን እንደ ከተማ ከከፍተኛ አመራሮችም ጋር በመነጋገር ይሄ ባህላዊ ፍርድ ቤት ቀጣይነት እንዲኖረውና አስፈላጊውን ስራ መስራት እንዲችል የተለያዩ ድጋፎችን ማግኘት ስላለበት እንደ ከተማችን የበጀትም ይሁን የሌሎች የማቴሪያል ድጋፎችን ለማድረግ ዝግጅት ጨርሰናል።
የወረዳው ባህላዊ ፍርድ ቤቶች በመቋቋማቸው በመደበኛ ፍርድ ቤቶች ላይ የሚፈጠሩትን ጫና በመቀነስ ትልቅ አስተዋጽኦ አለው ያሉት ደግሞ የኦሮሚያ ጠቅላይ ፍርድ ቤት የኮሙኒኬሽን ኃላፊ አቶ ጉንፋ አቶ ማናቸው።
እንደ ኦሮሚያ በጣም በፍርድ ቤቶች ላይ የሥራ ጫና አለ። በአንድ አመት ጊዜ ውስጥ ብቻ ለምሳሌ በ2013 ከ600 ሺህ በላይ መዝገብ ነው ቀርቦ የታየው። ይሄን ደግሞ ላሉት ዳኞች ሲናካፍል አንድ ዳኛ የሚደርሰው መዝገብ በጣም ብዙ ነው። የሥራ ጫና በጣም ከፍተኛ ነው። ይሄ የሥራ ጫና ሲበዛ ደግሞ በአንድ በኩል የሚሰጠው ፍርድ ላይ ጫና ያሳድራል። ጉዳዮች እያነሱ ሲመጡ ዳኞች በትኩረት ረጋ ብሎ ጉዳዮችን አይቶ እውነተኛ እና ፍትሃዊ ፍርድ ለመስጠት ያግዛቸዋል። አሁን ይሄ ሲበዛ አንደኛ የስራ ጫናው መዝገብ ሲበዛ ዳኛ ጊዜ አግኝቶ ለማየት ስለሚቸገር ይሄ መጨረሻ ላይ የሚሰጠው ፍርድ ላይ አሉታዊ ተጽዕኖ ያሳድራል። ስለዚህ ይሄ ባህላዊ ፍርድ ቤት ሲቋቋም አንደኛ ሰው በቀበሌው በሰፈሩ ጉዳዩ እንዲታይለት ይረዳል። ይሄ ሲሆን ደግሞ ወደ ፍርድ ቤቶች የሚመጡ ጉዳዮች እየቀነሱ ስለሚመጡ አገልግሎታችን ላይ ጥራቱ ላይ ጥሩ ኢምፓክት ይፈጥራል ብለን እናስባለን። ለህዝቡም ደግሞ በጣም ጥሩ ነው። ሰው ወደ ፍርድ ቤት በመመላለስ ጊዜ ያጠፋል። ያ ጊዜ ደግሞ ሌላ ስራ ሊሰራበት የሚችለው ውድ ጊዜ ነው። እንግዲህ ባህላዊ ፍርድ ቤት ሲቋቋም ሰው በቀበሌው በሰፈሩ ጉዳዩ መጨረስ ስለሚችል በተቀረው ጊዜ ስራው ላይ እንዲያተኩር ያደርጋል። ይህ ደግሞ ለሀገሪቱም ለኢኮኖሚም በጣም ይገዛ ያደርጋል ብለን እናስባለን።
በገዳ ስርዓት አለመግባባቶችን በማህበረሰቡ መካከል የሚፈጠሩ ማንኛውንም ችግሮች ለመፍታት ሽምግልና ትልቅ ቦታ የሚሰጠው በመሆኑ ወቃሽም ሆነ ተወቃሽ አሸናፊ ሆነው ፍትህ የሚያገኙበት ባህላዊ ፍርድ ቤቶች መቋቋማቸው የሚበረታታ ተግባር መሆኑም ተጠቁሟል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፋይዳም ተውን ለቀደመው ዘገባ በእጅጉና መሰግናለን። ቀጣዩ ዘገባ ደግሞ ወደ ኬንያ ይወስደናል። የዓለም የጤና ድርጅት በመጀመሪያ ደረጃ ሕክምና ውስጥ ያሉ የምርመራ ስህተቶች በታካሚው ደህንነት ላይ ትልቅ አደጋ እንደሚጋርጡ ይጠቁማል። ኬንያዊቷ አኒ ቧሬ በሕክምና ስህተት ምክንያት ማየት ተስኗታል። በዛ ያሉ አጠቃላይ ሐኪሞች፣ የመድኃኒት ባለሙያዎችና የጥርስ ሕክምና ባለሙያዎች የስህተት ምርመራና ውጤት ሊቆም ይገባል በሚል ተንቀሳቅሰዋል። የሁባ አብዲን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
የሌለባትን በሽታ አለብሽ ተብላ በተሰጣት መድኃኒት ምክንያት ካሮላይን ኒያቡሬ ላለፉት 12 ዓመታት ማየት ተስኗት ኖራለች።
የመረመሩኝ ለወባ በሽታ ነበር። መርፌ ወጉኝ። የወባ በሽታ መድኃኒቶችም ሰጡኝ። እሁድ ለት መድኃኒቱን ውጪ፣ ሰኞ ለት ራሴን ስቻለሁ። ወላጆቼ ናቸው ይህን የነገሩኝ።
ምንም እንኳን ሐኪሞቹ ብዙ ቢጥሩም የኒያቡሬ የአይን ብርሃንን ግን መታደግ አልቻሉም። ዶክተር ቤንጃሚን ኒጃ ማጅራት ከት በቶሎ ካልታከሙት የእድሜ ዘመን ጉዳት ጥሎ ይሄዳል ይላሉ።
ማጅራት ከት ከአንጎልና ከርካሪ ጋር የተሳሰሩ የሰውነት አካላትን ይነካል። ስለዚህ በአግባቡና በቶሎ ካልታከሙት ተሰራጭቶ ብዙ የሰውነት አካላትን ይጎዳል።
እንደ አውሮፓ አቆጣጠር በ2019 ዓ.ም የኬንያ ብሔራዊ የቤተ ሙከራዎች ህብረት ዋና ጸሐፊ ኤኖክ ዋንዩዩ የህክምና ስህተቶች እየጨመሩ ነው ሲሉ አስተውቀዋል። አብዛኞቹ ስህተቶችም ምርመራዎች በፋርማሲ ወይም የስነ መድኃኒት ባለሙያ እንዲሁም በባዮሎጂ የስነ ህይወት ባለሙያዎች እየተደረጉ በመሆኑ ነው ይላሉ። የህክምና ውጤቶች ግን መምጣት ያለባቸው ናሙናውን ከሚመረምሩ ቤተ ሙከራ ባለሙያዎች እንዲሁም በሐኪሞች መሆን አለበት ነው የሚሉት። የኬንያ የፋርማሲ የጤናና የቤተ ሙከራና የጥርስ ህክምና ባለሙያዎች ህብረት ዋና ጸሐፊ ዴቫጂ አቴላ በኬንያ ከአስር መካከል 3ቱ የተሳሳተ የህክምና ውጤት ይነገራቸዋል ይላሉ።
በገጠር ባሉ ሁለተኛና ሶስተኛ ደረጃ ሆስፒታሎች ውስጥ የጤና ባለሙያዎች እጥረት አለብን። ነጭ ኮት የለበሰ ሁሉ ሐኪም አይደለም። ለዚያም ነው ከንዝላልነት አሊያም ከህክምና ስህተት የመነጩ ጉዳዮችን እያስተናገድን ያለ ነው።
ዶክተር ጂሃር ሐኪሞች ለሁማን የተሻለ ምክር ለማግኘት እዚህ ቦታ ሄዱ ብለው መምከር አሊያም መጠቆም እንዳለባቸውም ይገልጻሉ።
በሽታውን ማከም ካቃታቸው ከኛ የተሻሉ እንዲያክሟቸው ወደ ሌላ ከፍተኛ ሆስፒታሎች ሄደው መማከር ይኖርባቸዋል። እርግጠኛ ባልሆኑበት ነገር ላይ ምንም አይነት መድኃኒት ለታማሚ ማዘዝ የለባቸውም።
ኒያቡሬ ምንም እንኳን በደረሰባት ጉዳት ብትነደድም በአሁን ሰዓት ግን ያለችበትን ሁኔታ መቀበሏንም ትናገራለች። ግን ሌሎች ደግሞ የሷ ጣፈንታ እንዳይገጥማቸውም ምኞቷ ነው።
እንደምን አመሰግናለን። በመቀጠል ደግሞ ወደ ሌላኛው የአፍሪካ ሀገር ጋቦን እናመራለን። በጋቦን አንድ መንግስት ያልሆነ ተቋም ስለሚጽል በሽታ የበለጠ ለማሳወቅና ህመምተኞች የተሻለ ህክምና እንዲያገኙ ለማድረግ እየጣረ ይገኛል። የሚጽል በሽታ ከኃይለኛ የራስ ምታት ቀጥሎ በርካታ ሰዎችን የሚያጠቃ የህዋስ ነርቭ በሽታ ሲሆን ከዓለም ጤና ድርጅት የተገኘው መረጃ እንደሚያሳየው በዓለም ዙሪያ በየትኛውም የእድሜ ክልል የሚገኙ ወደ 50 ሚሊዮን የሚጠጉ ሰዎችንም አጥቅቷል። የዘጋቢያችን ኢስማኤል ኦቢያንግን ዘገባ ስምኝ ሸቆየ እንደሚከተለው ታሰማናለች።
እረፍት አልባ ምሽቶች፣ በአስቸጋሪ ሁኔታ የመንቃት ችግርና ተደጋጋሚ የማንቀጥቀጥ ምልክቶች አይሻ ከልጅነቷ ጀምረው አብራዋት ያደጉ ናቸው። ከበሽታው ጋር አብራ ለመኖር የቻለችውን ብትጥርም ትምህርቷን ጨምሮ በርካታ መስዋዕትነትን አስከፍሏታል።
የሆነ ጊዜ የትምህርት ቤቱ መምህር ወደ ትምህርት ቤት እንዳልመለስ ጠየቀኝ። ምክንያቱም ማንቀጥቀጥ ሲጀምረኝ ትምህርት ቤት ውስጥ ሽብር ይፈጠራል። ስለዚህም ሁለተኛ ክፍል እያለሁ ከትምህርት ቤት እንድወጣ ተደረገ። ከዛም ከብዙ ነገሮች ራሴን አገለልኩኝ። ወላጆቼ ግን የሚችሉትን ያህል ረድተውኛል።
ከሚጥል በሽታ ጋር መኖር በአካል ላይ ብቻ የሚደርስ ጫና አይደለም። ህመሙ በህብረተሰብ ውስጥ እንደ ነውር ስለሚቆጠር በርካታ ሰዎች በሐፍረት ራሳቸውን ለመደበቅ ይሞክራሉ። አንዳንዶች በማህበረሰቡ ዕውቀት ማነስ ራሳቸውን ክፉ መንፈስ እንዳለባቸው አርገው እንዲቆጥሩም ይገደዳሉ። ይህን ሁሉ ማስተናገድ ከባድ ሲሆን የቅርብ የሚያወይ ጓደኛ ሲኖር ግን ችግሩ ቀለል ይላል።
ስራ መስራት ስንጀምር ራሷን መቀበል ጀመረች። መጀመሪያ ላይ ግን ስለሚጥል በሽታ አታወራም ነበር። መጀመሪያ በሽታው ሲይዛት በክፉ መንፈስ እንደተያዘች ስለተነገራትም ስለነዚያ መገለጫዎች ነበር የምታወራው።
የሚጥል በሽታ ለፓስካሊ የህብረተሰብ ጤና ጉዳይ ነው። በበሽታው የተጠቃ ልጇን ለመደገፍ በምታደርገው ጥረት ለአስርት ዓመታት በርካታ በችግር ውስጥ ያሉ ቤተሰቦችን ስትመራና ስትደግፍ ቆይታለች። የቤተሰቦችን ክብርና አንድነት ለማስጠበቅ ከሚሰራው ዓለም አቀፍ ጥበቃ ከተሰኘ ድርጅት ጋር በመሆንም ህብረተሰብን የማንቃት ዘመቻዎችን በማካሄድ ስለበሽታው ያለውን አመለካከት ለመቀየር ስትሰራ ቆይታለች። ለተለያዩ ማህበረሰቦች የህክምና አገልግሎቶችንም በማስተባበር ታገለግላለች። በጋቦን የሚጥል በሽታ ምን ያክል ህብረተሰቡን እንዳጠቃ የሚያሳይ ማስረጃ የለም። ሆኖም በሽታው ከመንስኤው ከአይነቱና የለውጥ ሂደቱ የተነሳ ውስብስብ መሆኑን የአይምሮና የነርቭ ሐኪሞች ያስረዳሉ።
አንድ ጊዜ ጭንቅላት ላይ አደጋ ከደረሰ ኤፕሌፕቲክ ሲጀር የምንለው የሚጥል በሽታ መንቀጥቀጥ ይከሰታል። ይሄ ማለት ደግሞ ወደ ሌላ የከፋ የሚጥል በሽታ ይወስደናል ማለት ነው። የቅርብ ጊዜ ጥናቶች ታማሚው ለ5 ዓመት ያህል በየቀኑ መድኃኒት እንዲወስዱ ይመክራሉ።
በጋቦን አንድ የነርቭ ህክምና ባለሙያ ለ300,000 ሰዎች የሚያገለግል ሲሆን ሁሉም የሚገኙት በዋና ከተማው ሊብራቪል ነው። ይህ ደግሞ ህክምናውን ለማግኘት ይበልጥ አዳጋች ያደርገዋል።
አርማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።